ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰነብታችኋል? ኢትዮጵያን ድምጽ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር ቤት ሰሞን የተሰኘ ሳምንታዊ ዝግጅታችንን ጀምረናል። ፕሮግራማችንን ለማዳመጥ በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እንደተለመደ የዛሬውን ቀደም ዝግጅታችን በአሸናፊ ዜና እንጀምራለን። አሸናፊ እንደምን ሰነብታል? አንተ ወደ ዜና አመራለን።
በመላው ዓለም በድረገጻችን የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ ሰኔ 6 2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና ሀገር ቤት ዜናዎች፣ ጠቅላይ ሚኒስትር አብይ አህመድ ለጨምበላላ በዓል የእንኳን አደረሳችሁ መልእክት አስተላለፉ፣ ስምንተኛው የወደድ ድርጅታዊ ኮንፈረንስ የአቋም መግለጫ በማውጣት ተጠናቀቀ፣ ጠቅላይ ሚኒስትር አብይ አህመድ የኡጋንዳና ግብጽ ቆይታቸውን አጠናቀው ከትናንት በስቲያ ወደ አዲስ አበባ ተመልሰዋል፣ አብረዋቸው ሌሎች የነበሩ ኢትዮጵያውያንና የኦነግ አመራሮች የነበሩ ግለሰቦች ወደ ሀገር ቤት ተመልሰዋል፣ ሌሎች ዜናዎችም ይኖሩናል። በሰሞኑ አበይት የሀገር ቤት ጉዳዮችም ላይ ያለን ሁሌም እንደምናደርገው በቅድሚያ ዜናዎችን በዝርዝር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከትላንት ጀምሮ እየተከበረ የሚገኘውን የሲዳማ ህዝብ የዘመን መለወጫ በዓል ጨምበላላ በዓል አስመልክተው ባስተላለፉት የመልካም በዓል ምኞት መግለጫ ሁሉም ኢትዮጵያዊ የሚጋራው በዓል ነው ብለዋል። ጠቅላይ ሚኒስትሩ የማህበረሰብ የዘመን ቀመር እውቀት የሰው ልጆች ስልጣኔና ያለፉበት የታላቅነት የዘመን መልክ አንዱ መመዘኛ መሆኑን ተናግረዋል። የሲዳማ ህዝብ በፀሐይ በጨረቃና በከዋክብት ረቂቅ ተፈጥሯዊ ውደት ያለውን ጥልቅ አጽናፈ ዓለም በመመርመር ዘመኑን የሚቀምርበት ጨምበላላ የሚደነቅና ሁላችንም ኩራት የሚሆን ጥበብ ነው ብለዋል። እውቀቱ እስከ ማይክሮሰከንድ ሽርፍራፊ የጊዜ ቅንጣት በመውረድ ጊዜን መለካቱ ኩራትና ክብራችንን እጥፍ ድርብ ያደርገዋል ብለዋል። በመሆኑም የሲዳማ ህዝብን እሴት የደቡብ ክልል ህዝብ ብቻ ሳይሆን መላው ኢትዮጵያዊ ክብሩና በዓሉን በፍቅር እንደሚጋራውም አንስተዋል። ይህን ውብ በዓልና አከባበር ስነ ስርዓት ለዘመናት ጠብቆ በማቆየት ለዚህ ዘመን የሀገርና የዓለም ህያዋት እንዲሆን ላደረገው የሲዳማ ህዝብም ከፍ ያለ ክብርና አድናቆት እንዳላቸው ገልጸዋል። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ስምንተኛ ድርጅታዊ ኮንፈረንስ በትላንትናው ዕለት ባለ 11 ነጥብ የአቋም መግለጫ በማውጣት ተጠናቋል። ከእሁድ ሰኔ 3 2010 ጀምሮ ለሶስት ቀናት የተካሄደው ውይይት በተለያዩ ክልላዊና ሀገራዊ ጉዳዮች ላይ ሲመክር ቆይቷል። የኮንፈረንሱ ማጠቃለያ ላይም የኢህአዴግና የኦህዴድ ሊቀመንበር ዶክተር አብይ አህመድ እንዲሁም የኦህዴድ ምክትል ሊቀመንበር አቶ ለማ መገርሳ ከድርጅቱ አባላት ለተነሱ ጥያቄዎች እንዲሁም ስለ ቀጣይ የትኩረት አቅጣጫዎች ማብራሪያ ሰጥተዋል። የኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ወይዘሮ አዳነች አቤቤ ኮንፈረንሱን አስመልክተው በሰጡት መግለጫ በኮንፈረንሱ በድርጅቱ ውስጥ ያሉ ጥንካሬዎችና ጉድለቶች መለየታቸውንና ግድለቶችን ለመቅረፍ እንዲሁም የህዝብን ተጠቃሚነት በማረጋገጥ መልኩ ለመስራት ከስምምነት ተደርሷል ብለዋል። ከጥልቅ ተሃድሶ ወዲህ በርካታ ስራዎች ቢሰሩም ሰፋፊ ጉድለቶች እየታዩ ነው ያሉት ወይዘሮ አዳነች ለተፈጠሩ ጉድለቶች ምክንያቶችን በመለየት በቀጣይ ለውጥ ማምጣት በሚቻልበት መልኩ በቁርጠኝነት ለመስራት ከስምምነት ላይ መደረሱንም አንስተዋል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለት ቀናት የግብጽ ቆይታቸውን አጠናቀው ከትናንት በስቲያ አዲስ አበባ ገብተዋል። ከጠቅላይ ሚኒስትሩ ጋር በግብጽ በተለያየ ምክንያት ታስረው የነበሩና በጠቅላይ ሚኒስትሩ ጥያቄ የተለቀቁ ኢትዮጵያውያን አብረው አዲስ አበባ ገብተዋል። በትጥቅ ትግል ሲሳተፉ የነበሩ አቶ ዮናታን ዱቢሳና ኮሎኔል አበበ ገረሱ የተባሉ ሁለት የኦነግ አመራሮችም ከጠቅላይ ሚኒስትሩ ጋር ለሀገራቸው ተመልሰዋል። ጠቅላይ ሚኒስትር ዶክተር አብይ በግብጽ ቆይታቸው ከግብጽ አቻቸው አብዱልፈታህ አልሲሲ ጋር በሁለትዮሽና አካባቢ ጉዳዮች ላይ ተወያይተዋል። ቆይታቸውም ሀገራቱ በታላቁ የህዳሴ ግድብ ዙሪያ የሁለቱን ሀገራት የመልማት ፍላጎት ባከበረ መልኩ በአዲስ መንፈስ በጋራ ለመስራት ተስማምተዋል። መሪዎቹ ሁለቱ ሀገራት በተለያዩ መስኮች በተለይም በፖለቲካዊና ኢኮኖሚያዊ መስኮች ያላቸውን ትብብር ማጠናከር እንደሚገባም ተናግረዋል። ከዚህ ባለፈም ሀገራቱ ግንኙነታቸውን ወደ ስትራቴጂክ አጋርነት ለማሳደግም ስምምነት ላይ ደርሰዋል። የኢህአዴግ ስራ አስፈጻሚ ኮሚቴ በኢትዮ ኤርትራ ጉዳይ ያሳለፈውን ውሳኔ በመቃወም የባድመ ከተማ ነዋሪዎች ሰላማዊ ሰልፍ አካሂደዋል። የኢህአዴግ ስራ አስፈጻሚ ኮሚቴ የአልጀርስ ስምምነትና የድንበር ኮሚሽን ውሳኔ ሙሉ በሙሉ ተቀብለው ተግባራዊ ለማድረግ መወሰኑ የተቃወሙት ነዋሪዎቹ ትላንት በስቲያ ነበር ሰላማዊ ሰልፍ ያካሄዱ። ሁለቱም ሀገራት ህዝቦች ሰላም እንደሚፈልጉ ያነሱት ነዋሪዎቹ የኢህአዴግ ስራ አስፈጻሚ ኮሚቴ ህዝብን ሳያወያይ እንዴት ውሳኔ ማሳለፉን አጥብቀን እንቃወማለን ብለዋል። ህይወት የተከፈለበትን መሬት አሳልፈን አንሰጥም ብለዋል ሰልፈኞቹ። እኛ ኢትዮጵያውያን ስንኖር ኢትዮጵያውያን ስንሞት ደግሞ ኢትዮጵያዊ እንጂ ኤርትራ መሆን አንችልም በማለት ተቃውሟቸውን አሰምተዋል። በተመሳሳይ የታህታይ አዲያቦ ወረዳ ነዋሪዎች የኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮ ኤርትራ ጉዳይን አስመልክቶ ያሳለፈውን ውሳኔ በመቃወም ትላንት ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፈኞቹ ሰላም በሰላም እንጂ መሬትን ቆርሶ አሳልፎ በመስጠት አይገኝም፣ የአዲስ ጸጸርና ባድመ መሬት የኢትዮጵያ እንጂ የኤርትራ ሆኖ አያውቅም፣ የኢትዮጵያ ልጆች የወደቁበት መሬት አሳልፈን አንሰጥም የሚሉ መልእክቶች ያነገቡ መፈክሮችን አሰምተዋል። በሰልፉ በሺዎች የሚቆጠሩ ነዋሪዎች ተሳትፈዋል። መንግስት ከህዝብ ጋር መወያየትና ውሳኔውን ማስተካከል እንዳለበትም ሰልፈኞቹ አሳስበዋል። በመጨረሻም የኢትዮጵያ የብድር ጫና ከፍተኛ በሚባል ደረጃ መሄዱና ሀገር ውስጥ ለሚገቡ ምርቶች የውጭ ምንዛሪ እጥረት መከሰቱ መንግስት የልማት ድርጅቶችን በአክሲዮን ለመሸጥ እንዳስወሰነው የብሔራዊ ፕላን ኮሚሽን ተናገረ። ባለፈው ሳምንት የኢህአዴግ ስራ አስፈጻሚ ኮሚቴ ባደረገው ስብሰባ በሀገሪቱ ባልተለመደ ሁኔታ የኢኮኖሚ ፖሊሲ ለውጦች የሚያመጡ ውሳኔዎች ላይ ደርሷል። በመንግስት እጅ ያሉ ሆቴሎች፣ የባቡር፣ የስኳር ልማት፣ የኢንዱስትሪ ፓርክና የተለያዩ የማምረቻ ኢንዱስትሪዎች በከፊልም ወይም ሙሉ በሙሉ በአክሲዮን ሽያጭ ወደ ግል ዘርፍ እንዲተላለፉ ውሳኔ አሳልፈዋል። ኢትዮ ቴሌኮም፣ የኢትዮጵያ አየር መንገድ፣ የኤሌክትሪክ ኃይል ማመንጫዎችና የባህር ትራንስፖርት ሎጂስቲክስ ድርጅት ትልቁን ድርሻ መንግስት ይዞ ቀሪው አክሲዮን በሀገር ውስጥና ለውጭ ባለሀብቶች እንዲተላለፍ መወሰኑ ይታወሳል። የብሔራዊ ፕላን ኮሚሽን ኮሚሽነር ዶክተር ይናገር ደሴ እንደሚሉት ሀገሪቱ ኢኮኖሚ በውጭ ንግድ መዳከምና በውጭ ምንዛሪ እጥረት ሳቢያ አደጋ ውስጥ መግባቱ ለውሳኔ ምክንያት ሆኗል። ባለፉት ጥቂት ዓመታት ወደ ውጭ ከተላኩ ምርቶች የሚገኘው ገቢ በአማካይ 3 ቢሊዮን አሜሪካ ዶላር ሲሆን ከውጭ ምርቶች ለማስገባት የሚወጣው የውጭ ምንዛሪ ደግሞ 16 እና 17 ሚሊዮን ደርሷል ብለዋል። እንግዲህ ዘውዱ ለእለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች የሽግግር ሙዚቃ በኋላ።
Don't go.
አድማጮች የምታዳምጡ ኢትዮጵያ ድምጽ የሬዲዮ አግሎክሎት ነው። ፕሮግራማችን ከተላለፈ አሸናፊ በዜና ሀም ላይ ተከሰዋል። ሳምንቱን ጠቅላይ ሚኒስትር አብይ በሁለት ሀገራት ይፋይ ጉብኝት አድርጓል፣ በኡጋንዳና በግብጽ። በኡጋንዳ እንደውም እስከመሸለም የደረሱበት ጉዳይ ነው ያለው። ከተሽልማት ማግኝቷል፣ ከዛም ወደ ግብጽ አመርተዋል። ግብጽ ላይም ውይይቶችን በማካሄድ ስምምነት ላይ የደረሱበት እና አንድ አይነት የመነጋገር ሳይሆን ከዚህ በፊት ወለም ዘለም እያለ የሚተቹትን ነገር በሙሉ በአጠቃላይ የተወያዩበት ሁኔታዎችም ተፈጥሯል። ከኡጋንዳውን ጀምርና ምን ኡጋንዳ ምን አይነት ስምምነት አደረጉ? ከዛስ ወደ ኢጅፕት ሄደው ኢጅፕትስ ምን ያደረጉት ነገር አለ? ግብጽ
እንግዲህ ያው እንደተለመደው በአካባቢያዊ እና በሁለትዮሽ ጉዳይ ላይ ተወያይተዋል ከኡጋንዳው ሙሴቪኒም ጋር። አዎ ከዛ ባሻገር ግን ይሄ የሁለትዮሽ ግንኙነት የሚባለው ነገር የኢኮኖሚ መሰረትም የመሰረተ ልማት ትስስርም ሊኖረው ስለሚገባ ከኡጋንዳ ተነስቶ በኬንያን አቋርጦ ከደቡብ ኢትዮጵያ ጋር በደቡብ በኩል ከኢትዮጵያ ጋር ወደ ኢትዮጵያ የሚዘልቅ ማለት ከሞያሌ ከሚነሳው መንገድ ጋር ነው ሊሆን የሚችለው የሚገናኝ መንገድ ለመስራት መወሰናቸውንም ጭምር ተናግረዋል። አሁን ትልቁ ነገር ይሄ ነው። ብዙ ትኩረት አልተሰጠውም ይሄ ነገር። ግን በመኪና ተነስተህ ኬንያን አቋርጠህ ኡጋንዳ መግባት መቻል ማለት በጣም ትልቅ ነገር ነው እና ትልቁ በቃ እዛ እንትን ላይ ነበር የተለመዱ የሁለትዮሽ እና የአካባቢው የቀጠናውን ሰላማቶ የመጠበቅ ነገር፣ የአልሸባብ ጉዳይ፣ የደቡብ ሱዳን ጉዳይ የአካባቢ ጉዳዮች ናቸው። የሁለቱ ሀገራት ደግሞ ያው የኢኮኖሚ ትብብር እናደርጋለን የሚሉ ናቸው። የሁለቱም የናይል ተፋሰስ ሀገራት ስለሆኑ በዚህ የተፋሰሱን በጋራ የመጠቀም ጉዳይ ላይ የናይል ኢኒሽቲቭ የሚባለው በኋላ ወደ ናይል ኮሚሽን ያድጋል ተብሎ የሚጠበቀው ተቋም በዛ በኩል ሁለቱም እዛ ውስጥ አሉ። እንግዲህ እዛ ላይ እስከ ውሃ ክፍፍል ድርሻ እና ውሃውን መጠን እስከ መጨመር ድረስ ሚሽን ያለው ነው። እዛ ውስጥ ሁለቱም በመሆኑ ያው በኮሚሽን ውስጥ የሚኖራቸውን ነገር አብሮ የመስራቱ ነገር ይሄ ድሮም ጀምሮ የነበረ ነው። እንግዲህ በጋራ ስለ ሁለትዮሽ ጉዳይ ሲያወሩ ስለ ኢኮኖሚ ትብብር ሳይሆን ተጨባጭ ነገር ሆኖ ያገኘው እዚህ
የመንገድ
አዲስ ነው። በጣም ፈልክ ነው።
ከዚህ በፊት ተነግሮም ያልታወቀ ነው። አሁን ሰማው ነው ወንስ ከዚህ በፊት ይነገር ነበር? መንገድን በተመለከተ
መንገዱን በተመለከተ
አዎ አዲስ ነገር
ነው። አሁን መንገዱን በተመለከተ ከኬንያ ጋር ያለው ኦሬዲ የተጀመረ ስለሆነ ደረጃውን ከፍ ማድረግና እስከ ሞምባሳ መዝለቅ የተጀመረና የሚሰራ ነገር ነበር። ከኡጋንዳ ጋር የነበረን ግን ሩቅ ነበረ በጣም። እንግዲህ እንዲሁ ባሳ ደረጃ አልፎ አልፎ ተሰማዋል። አሁን ግን ከዛም አልፎ እስከ ባቡር ድረስ ሊሄድ እንደሚችል እንድንገምት ያደረገልን እና ተወስኗል ያሉት ይህንን እናደርጋለን። ብዙም ከባድ አይደለም ደግሞ ስታየው፣ ምክንያቱም ከሞምባሳም ተነስቶ ምናልባት እስከ ናይሮቢም ድረስ ይሄዳል መንገድ ስላለ። ኡጋንዳ ከኬንያ ጋር ስለምትዋሰን እዛ መንገድ ድረስ ከመጡ ተገናኘን ማለት ነው። እና በትራንስፖርት መገናኘት ማለት የሀብት መጀመሪያ ማለት ነው። እንደውም ቻይናዎች አንድ ነገር አላቸው፣ ሀብታም መሆን ከፈለግ መጀመሪያ መንገድ ስራ ነው የሚሉት። የመንገድ መሰረተ ልማት ትልቅ ነገር ነው እና እኔ በጣም ልዩ ጎልቶ የወጣውን ያገኘሁት ይሄ ነው። ሌላ ተሰጥቷቸዋል ሽልማቱ ለአፍሪካ አስተዋጽኦ ላበረከቱ ሰዎች የሚሰጥ ነው። ዶክተር አብይ በጠቅላይ ሚኒስትርነት የቆዩት 60 ምናምን ቀናት ቢሆኑም ግን በሰላማዊ የስልጣን ሽግግር በማድረግ በተለይ ከፍተኛ ቁጥር ያላቸው እስረኞችን በመፍታት ውጭ ሀገር ያሉ ሰዎችን እና በትጥቅ ትግል አማራጭ ነው ብለው የነበሩ ሰዎች ሌላ አማራጭ መጥቷል ብለው እንዲያስቡ በማድረግ ውጭ ሀገር ቆይተው የነበሩት እንደ መንጮለታ የመሳሰሉትን ወደ ሀገር ውስጥ እንዲገቡ ማድረግ፣ ሀገሪቷ ውስጥ ተከታታይ 2 ዓመታት የነበረውን ሁከት ማብረድና በመንግስትና በህዝብ መካከል መተማመን መፍጠር፣ ኢትዮጵያ ወሳኝ ሀገር ስለሆነች በቀጠና ውስጥ የቀጠናውንም ሰላምና መረጋጋት የሚያመለክት ነው። ኢትዮጵያ ከተተረማመሰች ቀጠናውም ነው የሚተራመሰው እና ይህንን ለአፍሪካ እንደተበረከተ አስተዋጽኦ ቆጥረው የሰጧቸው ይመስለኛል። እርግጥ በ60 ቀናት ውስጥ የሰሩት ስራ በኢትዮጵያ እና ለቀጠናው ያበረከተው አስተዋጽኦ ቀላል ስላልሆነ ብዙ ሰዎች እንዲህ በ60 ቀን ውስጥ የሚሰሩና ቢልም ብዙ ጊዜ በ60 ቀናት ውስጥ ባለፉት 2 ዓመታት ከተሰሩት በላይ ስራዎች ስለሰሩና ለውጥ ስላመጡ ሽልማቱ አይገባቸውም ብሎ መውሰድ ትንሽ
ሴታትነት
ያይላል ይገባቸዋል።
ጥሩ። ከዛም አልፎ ሄዱት ወደ ኢጅፕት ነው እና ኢጅፕት በሄዱበት ጊዜ ከአልሲሲ ጋር ሰፋ ያለ ውይይት አድርገዋል። በአማርኛም በአረብኛም ነው የተናገሩት። አንድ ትልቅ ነገር ለብዙ ሰዎችን ትኩረት የሳበው ብዙ የኢትዮጵያ መሪዎች፣ እኔም እንግዲህ በደርግ ጊዜ ስላልነበርኩ የደርግና አመለካከትና አነጋገሩን አላውቀውም። ሁልጊዜ የሀገር ውስጥ ስብሰባ ሲያደርጉ ነው የማውቀው እንጂ ከውጭ መንግስታት ጋር እንደዚህ አይነት ንግግር ሲደረግ ሰምቼ አላውቅም። ግን በንጉሱ ጊዜ የምናስታውሰውና በአሁን በኢህአዴግ ጊዜ የኢትዮጵያ መሪዎች ብዙ ጊዜ ከሀገር መሪዎች ጋር በሚነጋገሩበት ጊዜ በእንግሊዝኛ ነው የሚያወሩት። እዚህ ላይ ግን ዶክተር አብይ ግን በአማርኛ ተናግረዋል። መጨረሻም ምን እንዳሉ ትርጉሙንም ባላውቀውም ሪፖርተር ላይ ካነበብኩት ውጪ በአረብኛም ሞክረዋል። እና ምን ያመለክታል ይሄ? አንድ ሁለተኛ ነገር ደግሞ ከዚህ በፊት ከነበረው ስምምነት የተለየ ምን ያመጡት ነገር ምን የተስማሙት ነገር አለ? በጥቅሉ ስትመለከተው
እንግዲህ በአማርኛ መናገርን በተመለከተ ንጉሱ ያው ጀኔቭ ላይ ያደረጉትን ታሪካዊ ንግግራቸውን ታስታውሳለህ።
ከዛም
ንጉሱ በፈረንሳይኛም በእንግሊዝኛ መናገር አቅቷቸው አይደለም። ምናልባት ሶስተኛ ሌላ ተጨማሪ ቋንቋም የሚችሉ ይመስለኛል። በተለይ ፈረንሳይኛ በዋና ተናጋሪ ናቸው። በፈረንሳይኛ መናገር ይችሉ ነበር ግን በአማርኛ ነው የተናገሩት። ሁሉ የአውሮፓ ሀገሮች እንደሚያደርጉት በቋንቋቸው ነው የሚናገሩት እና በቋንቋ መናገር ማለት ማንነትህንም ማስተዋወቅና ማጉላት ማለት ነው። ይህ መሀል አይዴንቲቲ ያለኝ ነው። በተለይ ነጻ ሀገር ነኝ ብለህ ስታስብ ነጻነት አንደኛ መገለጫው የራሱ የሆኑ ነገሮችን መጠቀምና በዛ ማንነትህን መኖርና ማደግ መፈለግህንም ጭምር ነው የሚያሳየው እና በንጉሱ ጊዜ እንደዛ ነበር። በደርግም ጊዜ እንደሱ ነበር የሚገርመው። መንግስቱ ኃይለማርያም የትም ቦታ ሄዶ በእንግሊዝኛ ነው ንግግር ያደርግም፣ በአማርኛ ነው የሚያደርግ። እንግሊዝኛ ያለ መቻል አለኝ ግን ኢትዮጵያዊነትን የመያዝ ነገር ነው እና ላለፉት ረጅም ጊዜ ሰማው ቆይተን ነበረ። በእንግሊዝኛ መናገሩ ምንም አይደለም ሚባል ይገኛል፣ ግን በአማርኛ ሲነገር ደግሞ የበለጠ ደስታል እና ፕሬስ ኮንፈረንስ አጥያኛ ጋር ዝነት ነገር ዶክተር አቢ ባማርኛ መናገራቸው በጣም ጥሩ ነገር ነው። አይደንቲቲ ያለን ነጣ በዚህ አይደንቲቲያችን ማደግ የምንፈልግ ህዝቦች ነን የሚል መልእክት ነው ያስተላልፈውና በጣም ተመስጦ ነበር እንደው ምን እንደሚሉ ባይሰማ አይናቸው ሸይ ነበር አይደንቲቲና ያው ሰርጎጂ ነው የሚነግሩት ጥሩ ነው እንደዚህ አይነት ነገር እንግዲህ ሌላ ዳረኛ ተናገረ የተባለውን ነገር እኔ ዶክተር አብይ አረብኛ ምንም አይችልም ብያለሁ። አንደኛ ያደገበት አካባቢ ቤተሰቡም እሱ እንግዲህ ከፊል ሙስሊም ነው እንደሰማ ነው አባቱ ሙስሊም ናቸው። ተወልዶ ያደገበት አካባቢ ደግሞ ብዙ መድረሳዎች ነው ያሉት። ምናልባት ልጅ ሆኖ መድረሳም ቆጥሮ ሊሆን ይችላል እና ታቃለ ከዚህ ከእስልምና ጋር ተፈቶ ውቅ እንዳለ በተለይ አሁን የመጣንበት ጊዜ ለይተል ቀድር የሚባለው የረመዳን የመጨረሻዎቹ የሚደረግ ልዩ ጸሎት አለ። እንደውም በጣም ትልልቅ ተአምር ሁሉ ሊሰራበት የሚችልበት ነው። ሰው እንቅልፍ አይተኛም፣ ይጸልይ ነው የሚያድረው። መላእክት ይወርዳሉ እና መላእክት ሲመጡ ምልክት ያሳያሉ። የሆነ ብልጭታ ምናምን ይታያል፣ የሚታያቸው ሰዎች አሉ። ያንን የሚቀራ ነገር አለ። ያንን ከቀራ በዛ ጊዜ እዚህ ምድር ላይ የፈለከው ያሰብከው ነገር በሙሉ ነው የሚፈጸመው እና ይሄ የመጨረሻዎቹ 10 ቀናት ትልቅ ናቸው በረመዳን ውስጥ። በዚህ ወር ጊዜ ነው ወደ እናንተ የመጣ ነው እና ጸልየን የመጣ ነው ሁሉ ነው ያለው እና ምን ማለት ነው በዚህ ለሁለታችን ግንኙነት ጥሩ የሚሆን ነገርም የሚሆንበት ወር እንዲሆን ጭምር ነው ያለው። በዛ ወር ውስጥ መላእክት ሲገለጹልህ የጠየቀው ነገር በሙሉ ይሆንልሃል እና ስንም ጭምር ያመለከትበት ነው እና ከእስልምና እና ከአረብኛ ጋር ተውጣላቸው። እንግዲህ በአረብኛ የተናገሩትን እኔ አላወቅኩትም፣ ብዙም አክብጄም ዋጋ አልሰጠሁትም። ምክንያቱም በአማርኛ የተናገሩ ሰው ትልቁ ነገር
ሪፖርተር ሊያስጮህ ወይ ሞከረው አለ ምህላ ሰጡ የኢጅፕትን ድርሻ እንጨምራለን ብሎ ምህላ ሰጡ የሚል ያስጮህበት አረስት አለና ከውስጡን ጣለቅ ብለስ ተመለከተ ነገር ነው። እሱን ለግዚ ዋናው ግን የኢትዮጵያ መንግስትም ነው ኢትዮጵያ የኢጅፕትን ጥቅም ለመጉዳት ምንም አይነት ፍላጎት እንደሌለው ይሄንን ቃል ጋባላችኋል ያሉት አለ። ይሄ በደንበኛ እንተ ከዚህ በፊትም አቶ ኃይለ ማርያም ደሳለኝ ሆኖ ይገ የመጀመሪያው አቶ መለስ ዜናዊ በተደጋጋሚ ይናገሩት የነበረው ነገር ነውና አሱ ነው። ከዛ የተለየ ነገር ከሌለ አንድ መጠይቅህ ነገር አለ እዛ ላይ የተናገሩት እኔ በጣም ማስደንገጥ ሳይሆን ድፍረታቸው በጣም ይገረመኛል። ሚዲያን በተመለከተ የተናገሩት ሚዲያ ሀገሮችን እና ህዝቦችን የሚያፋቅር እንጂ የሚያጣላ መሆን የለበትምና ከዚህ ውስጥ ተቆጣው የሚል ከበድ ያለ ንግግር የተናገሩ መሰለኝ። እና እንዴት አየሁ አንተ እሱንስ ቢሆን?
ሄሎ አልተሰማኝም።
ከአሁንም አይሰማህም?
እስኪ ወደስ ከም ስለተጠጋ መሰለኝ።
እሺ ሚዲያን በተመለከተ ሰፋ ያለ መግለጫ ሰጥተዋል። ሚዲያ መሆን ያለበት አራተኛ መንግስት ሆኖ መሆን ያለበት ህዝቦችንና መንግስታትን ማቀራረብ እንጂ ማራራቅ አይደለም የሚል አነጋገር ሰፋ ያለ ትችትም ነው ደግሞ የተናገሩትና እሱንስ እንዴት አየኸው? እሱን ለማለት ነው
እንግዲህ ሚዲያ በጣም ትክክል ነገር ነው። የሚገርም ነገር የናይል ጉዳይ የሚያጠዙት በተለይ በኢጅፕት በኩል እንደውም በኢትዮጵያ ብዙም አይደለም። የግብጽ ሚዲያ እኮ ስታየው በጣም ነው የምትደነግጥ። ሁሌ ጦርነት እንዳወጁ ነው። በሰላሙም ጊዜ የህዳሴውም ግድብ ሳይኖር የግብጽ ሚዲያዎች የትላልቆቹ ሚዲያዎቻቸው ኤዲቶሪያል ዜናዎቹ በቃ የማያወሩት ነገር የለም። አሁን ለምሳሌ የህዳሴው ግድብ የጥራት ችግር እንዳለበት ሊናድ እንደሚችል ወደ የአረቦቹን ሀገር ድጋፍ ለማግኘት እስከ መካከለኛው ምስራቅ ድረስ የጂኦሎጂ ችግር ያስከትላል የሚል የተጠራው ሬስ ከማውራት ድረስ በጣም የሚያስጨውት ሚዲያዎች ናቸው። እና የግብጽ ህዝብ የግብጽ መንግስት የሚይዘውን አቋም ከኢትዮጵያ ጋር የሚገባቸውን ስምምነቶች እንደ በጎ ተመልክቶ የሁለቱ ሀገሮች የመልማት ፍላጎት በጣም በተረጋጋና በሰከነ የመግባባት መንፈስ እንዳይሄድ የሚያደርጉት ሚዲያዎች ናቸው። እረግጣለሁ እኔ ሞኒተር የሚደረጉትን አንዳንድ ያገኛቸዋሉ የግብጽ ሚዲያዎች በአረብኛ ሞኒተር የሚያደርጉ ሰዎች ያደርጉት እና ምንድን ነው እዚህ ሀገር ያለው ነው መሰለኝ። ስለዚህ ኢትዮጵያ ውስጥ እንደውም ደህና ነው። የኢትዮጵያ ሚዲያዎች ካልም ናቸው በዚህ ጉዳይ ላይ
ምንም አይናገሩ።
እንደው የሆነ ግብጽ አንድ አቋም ያዘች ሲባል አንድ ሰውን አርቲክሎች ይጻፋሉ ዜናውን ትንሽ ሞቅ ያደርጉታል እንጂ ብዙም አይደለም። የእነሱ እኮ አያባሩም በቃ። እና ይሄ የሁለቱን ሀገራት አብሮ ተባብሮ በመጠቃቀም ላይ በተመሰረተ ግንኙነት የመልማት ሂደቱን ይጎዳዋል። ስለዚህ ትክክል ነገር ነው የተናገሩት። በቃ ትልቁ ነገር ይህም ትኩረት ያልሰጠነው የሁለቱን ሀገራት በአባይ ጉዳይ ላይ የሚያተረማምዙ ሚዲያዎች ናቸው። ስለዚህ ለሚዲያ ትኩረት ሰጥተው ሚዲያዎች ይህንን የሚደግፉ ሁሉ እንጂ ይህንን ነገር የምትረብሹ አትሁኑ ብላ ያስተላልፉት መልዕክት በጣም ትልቅ ትልቅ አብሮ የኢትዮጵያን ማስተዋል ኮርስ የኢትዮጵያ ውዙ አይደለም። የግብፁ ግን በጣም በአስፈሪ ሁኔታ ነገሮች ሁሉ የሚያበላሽ መስሉ ናቸው። የግብፅ በአባይ ጉዳይ ላይ እኮ የግብፅ መንግስት የሚይዘው አቋምና የግብፅ ህዝብ ያለው አቋም የተለያየ ነው። ይህም የሚያደርጉት ሚዲያዎቹ ናቸው። እና ሚዲያዎቹ ከዚህ ካልታቀቡ በስተቀር ለግብፅም ህዝብ ለግብፅም መንግስት አስቸጋሪ ነው። ለኢትዮጵያም ጥሩ አይደለም፣ ለሁለቱም ሀገራት ጥሩ አይደለም። እኔ ጥሩ ማስተንከቻ ነው
ወጣ ደፍሮ መናገራቸው በጣም ገርሞኛል። ከጉብኝታቸውን አጠናቀው በሚመጡበት ጊዜ 32 የሚሆኑ በግብጽ እስር ቤት ውስጥ የነበሩ ኢትዮጵያውያን ወገኖችንና እንዲሁም ደግሞ ሁለት ከፍተኛ አመራር ውስጥ የነበሩ የኦፒዲዮ አመራር ውስጥ የነበሩ አንደኛው እንደውም የመከላከያ ሰራዊት የነበሩ ሁለቱን ይዞ መጥተዋል። እና እንዴት አየኸው እሱንስ? ሌላም ደግሞ በሊቢያ በአይሲስ የተገደሉ ኢትዮጵያኖችን አስክሬንም የሚመጣበት ሁኔታ እንደተነጋገሩ የኢትዮጵያ ኤምባሲ ከግብጽ ያለው የኢትዮጵያ ኤምባሲ አምባሳደር አቶ ታዬ አጽቀሥላሴ እንደተናገሩም አንብቤ አለሁኝ። እና እነዚህን ጠቅለል ባለ መልኩ የሁለቱን ነገር እንያዝና የኦነግ የኦሮሞ ነጻነት ግንባር አባላት ሆነዋል ተብለው የነበሩትን ሰዎች ስለነሱም በተመለከተ ለብቻው እንትናደርገው እነዚህ ሁለቱን ነገሮች እስረኞቹንና የሞቱትን በሊቢያ የሞቱትን ወገኖችን በተመለከተ ከሱ ላይ እንጀምርና ወደ ኦሮሞ ነጻነት ግንባር አባላት ወደ ነበሩት እንገባለን።
እሺ፣ አሁን በእኔ እንግዲህ የእስረኞች የማስፈታቱ ጉዳይ አዲስ አይደለም። ከኬንያም ውስጥ ሱዳንም ውስጥ ጅቡቲም ውስጥ እየተደረገ ነው። ኡጋንዳ እንግዲህ እስረኞች የሉም፣ ኢትዮጵያን እስረኞች አልነበሩም ማለት ነው እንጂ እዚያ የሚደረግ ነበር። ወደ ግብጽ መጥተው ግን ወደ 32 እስረኞች እንዲፈቱ አድርገዋል። የተጀመረ ነገር ስለሆነ ራሱ አልሲሲም ዶክተር አብይ ወደዚያ ሲመጡ እስረኞች ዜጎች እንፍታል የሚለው ጥያቄ እንደሚቀርብላቸው አውቀው አስቀድሞ የተዘጋጁ ሁሉ
ይመስላል።
በራሱ የሚያሳይ ፈጣን ነው በጣም የሆነ ፈጣን በጣም የሚመስል ሁለት ቀን የቆዩት በሁለተኛው ቀን እስረኞቹ ተፈተው አውሮፕላን ማረፊያ አብረው ነው የሄዱት እና አስቀድሞ የተዘጋጁበት ይመስለኛል። እና የኢትዮጵያ መንግስት ሁሉም ቦታ ላሉ ዜጎቹ የቆመ መሆኑን ለዜጎቹ የሚሰጠውን ክብር የሚያሳይና ሌሎችም ይሄ የኢትዮጵያ መንግስት የሚሰጠውን ክብር ወደ መቀበል የሄዱ መሆኑን የሚያሳይ ነው። በጣም ትልቅ ነገር ነው። በድንገት ነው የወጡት፣ ሰምታቸዋል። በቴሌቪዥንም ቀርበው ነበር ሲናገሩ። በድንገት ነው በቃ ልክ ጥያቄ ሲቀርብ አልሲሲ አስቀድሞ የተዘጋጁ ነው ይመስሉ በቃ ልደጉለት እና በር ተከፍታችሁ ይዛችሁ መንግስታችሁ መጥቶ ይዛችሁ ሊሄድ ነው እና እየተባሉ ነው የወጡት እና በጣም የሚገርም ነገር ነው። ሌላ እንግዲህ የዚህ የኢትዮጵያውያኑን ሚዲያ ላይ በአይኤስ የተገደሉትን በጣም ሁላችንም ያስደነገጠ ያሳዘነ ነገር ነው። እንግዲህ አስከሬናቸው እንዲመጣ አሁን ፍለጋም የት ጋር እንደተቀበሩም በትክክል አይታወቅም። እንግዲህ ወደ ግብጽ መጥተው የተቀበሩ ይመስለኛል። በዛ በሚዋሰብበት ቦታ አካባቢ ነው ባህር ዳርቻ ላይ የተገደሉት። ግብጽ ውስጥ ነው መቃብራቸው የሚል ነገር አለ። የግብጽ መንግስትም አስከሬናቸውን ማፈላለግ ላይ ይተባበራል ብሏል። በእውነቱ ብዙ ኢትዮጵያውያን ነው ውጭ የሚመጡት። ኦፍኮርስ ግን ይሄን ልዩ የሚያደርገው ነገር በጣም ዘግናኝ ነው። በዚህ ላይ በመላው ዓለም ትልቅ የሚዲያ ሽፋን ያገኘውና አገሩም ውስጥ በጣም ያሳዘነ መንግስት የያዘን ቀን ሁሉ ታውጆ ነበር
ታውቆ
በጣም በዘፈን በታለ ያለ ዓለም አቀፍ ትልቁ የሚዲያ ሽፋን ያገኘ እንደው ሌሎች ሚዲያዎች ያለ መሳሳትና የኢትዮጵያውያን ደም የኢትዮጵያውያን ነፍስ ሲወጣ እንደማያሳዝን አይነት ነገር ሌሎቹ ባልታዩበት ሁኔታ በሶሻል ሚዲያ ሁሉ በይፋ ያሳየና በጣም ተሳጅ ነበር። በዚህ ደረጃ ስሜት የፈጠረን ነገርና ሀገር ውስጥ ንቅናቄ የፈጠረን ነገር እንደው ኢትዮጵያ ውስጥ ያለው የአክራሪነት እንቅስቃሴ ከዛ በኋላ እንደሆነ የተዳፈነው ታውቃለህ።
በጣም በጣም
አክራሪነት የሚባለውን ነገር ቶለሬት እንደማያ ለማድረግ ለራሱ ቃል የገባበትና በፍጹም የአክራሪነት ነገር እንዳይሰማ እስከሚወስን ድረስ ያደረገ እና ትልቅ አንድምታም ያለው ጭምር ስለሆነ ታሪካዊ ነው። ለኢትዮጵያውያን ክብርም ትልቅ ነገር ነው። ስለዚህ ጥሩ ነው። ሁላችንም ጓፍተናል። ብዙ ኢትዮጵያውያን ይሞታሉ። ቅድም እንዳነሳሁት ብዙ ቦታ ነው አስከሬኖቻቸው ያለው። ይሄኛው ግን ታሪካዊ ነው ብዬ ስለምገምት ትልቅ ነገር ነው። እንግዲህ ሌላ የዚህ የኦነግ አመራሮች የነበሩ ሁለቱ ሰዎች አበበ ገረሱና ኮሎኔል ናቸው አቶ ዮናታን። እንግዲህ ሁለቱም ምንድን በሚያስገርም ሁኔታ የኦፒዲዮ መስራች ናቸው። አቶ ዮናታን የመስራች ማለት እንግዲህ በትጥቅ ትግሉ ጊዜ የነበሩ ናቸው ማለት ነው። ከዛ በኋላ ረጅም ጊዜም ኦፒዲዮ ውስጥ ቆይተዋል። ኮሎኔል አበበ ገረሱም መከላከያ ሰራዊት ውስጥ የነበሩ ናቸው። ምናልባት እሳቸውም በትግሉ ወቅት የነበሩና ወደ ከነበሩት ወጣት አመራሮች ውስጥ ይመስሉኛል። ቶሎ ነው ኮሎኔል የሆኑት። እርግጥ ምናልባት ድሮም ወታደር የነበሩ ሊሆኑ ይችላሉ ብዬ ገምታለሁ። በደርግም ጊዜ ብዙዎቹ የኦፒዲዮን ትግል የተቀላቀሉት የቀድሞ ወታደሮች የነበሩ እና ያን የመኮንንም ስለነበሩ ይመስለኛል። እንግዲህ የዛሬ 11 ዓመት ወደ ውጭ ሲወጡ
ኮሎኔል ነበሩ።
በአስራ ምናምን ዓመት ውስጥ ኮሎኔልነት መድረስ በጣም ትልቅ ነገር ነው። መመለሳቸው በጣም ትልቅ ድል ነው። ምክንያቱም የኦህዴድ ሰዎች አይ በትጥቅ ትግል እኮ የትም አይደረስም፣ ሀገር ውስጥ ያለው ሁኔታ በጣም የተሻለ ስለሆነ በሰላማዊ ትግል ማካሄድ ይቻላል ወይም ሰላማዊ ሆኖ ኢትዮጵያ ውስጥ መኖር ይቻላል ብለው ወሰኑ ማለት ድሮ ስንመኘው የኖርነውና ይሄ እንዲሆን ነበረ። ምናልባት እናንተ አንተ 20 ዓመት እኔ ከአንተ ጋር 10 ዓመት የሰራሁት ውጭ ያሉ ተቃዋሚዎች በዚህ መንገድ ወደ ሀገር ውስጥ እንዲመጡ ነበር። አሁን ሀገሪቷም ውስጥ ያለው ሁኔታ አግዞን ስንጮበት የነበረው ነገር ነው የሚሆነው እና ትልቅ ስኬት ብል የሚታይ ነገር ነው። በሌላ በኩል ደግሞ ለሀገሪቱ ጠላቶች አስደንጋጭና ትልቅ ሽንፈት ነው። ምክንያቱም ኢትዮጵያን በፕሮክሲ በጃዙር እንጂ በቀጥታ ማጥቃት የማይቻል ስለሆነ ብዙዎቹ የኢትዮጵያ ጠላቶች ግብፅም ጭምር እነሱኑ ነበር የሚወረውረን እና ለስትራቴጂክ ጠላቶቻችን ጭምር አስደንጋጭ ነገር ነው። ምክንያቱም ሁሉም ወደዚያ ሊመጡ የሚችሉ መሆኑን የማይመጡ ከሆነ ደግሞ በፍጹም በሀገር ውስጥም ተቀባይነት የሚያውቅበት በዓለም አቀፍ ደረጃም በክፉ የሚታይበት ሁኔታ ላይ የሚጥላቸው ስለሆነ ለኢትዮጵያ ትልቅ ስኬት ነው። ይሁን እንጂ ሌላ እንዴት አዘብኩት ነገር ግን አለ እዚህ በላ ነት ያለ መፈልገው ነገር እንግዲህ እነዚህ ሰዎች ኦነግን ተቀላቅለዋል። የትጥቅ ትግል የነበሩ ህገ መንግስታዊ ስርዓቱን በአይን ለመናት ነበር ሲንቀሳቀሱ የነበረው። ሲመጡ ይቅርታ ነው እንዳንለው ታስረው አልነበሩም። ለታሰሩ ሰዎች እና ለተፈረደባቸው ሰዎች ነው ይቅርታ የሚሰጠው። ክስ ማቋረጥ እንዳትለው ክሳቸው በክስ ሂደት ላይ አልነበሩም። ስለዚህ ክስ ተቋርጦ ነው ነጻ ያወጡት አንለው። ሊሆን የሚችለው ምህረት ነው። ምህረት ደግሞ የራሱ መንገድ አለው። ኦፍኮርስ ገና የአፈጻጸም ስነ ስርዓቱ በሂደት ላይ ቢሆንም የወንጀል መቅጫ ህግ ላይ የሚለው ነገር አለ። በአዋጅ ነው የሚሰጠው ይላል። በጠቅላይ ሚኒስትሩም በፕሬዚደንቱ አይደለም የሚሰጠው ይላልና ምህረት ያገኙበት መንገድ የዘፈቀደ ይመስላል። ህግን መሰረት ያላደረገ ይመስላልና የዘፈቀደ ውሳኔዎች ደግሞ ነገ ምን ሊሆን እንደሚችል ከነገ ወዲያ ምን ሊሆን እንደሚችል እንዳትገምት
ያደርጋል።
እንዲሁ የአጋጣሚ እንትን የተከተለ መርን የተከተለ ስርዓት ያለው ሳይሆን ዝም ብሎ አጋጣሚዎች ሲገኙ የሚደረግ ስለሆነ የሚሆነው ፍትሐዊ የማይሆንበትም ሁኔታ ሊኖር ስለሚችል ምህረት ነው ተብሎ ፊት ለፊት ቢነገረን የምህረት ህገ መንግስቱም ስለ ምህረት በተደጋጋሚ የሚያወራበት ቦታ አለ። የወንጀል ህጉም ስለሚል በዚህ መሰረት የተሰጠ ነው ቢባል ግን ለወደፊት እንዲሆን ደግሞ የምህረት የስነስርዓት ህጉ ከወጣ በኋላ በዚህ መሰረት የተሰጠ ምህረት ነው ተብሎ ወደ አዋጅ ቢገባ ጥሩ ነው። ግን ነገር ህግን የተከተለ መሆን አለበት። የህግ የበላይነት ማለት ሁሉም ነገር በህግና በህግ ብቻ የሚፈጸምበት ማለት ነው። እና ዚች ጋ ትንሽ ቅር የሚል ብዥ የሚልብህ ነገር አለ። በተረፈ ግን ትኬት ነው በቃ ወይም አሸንፍ ያለ ነው ያልኩት፣ ምክንያቱም ስጮህበት የነበረው ነገር ነው።
በብዛት ሰዎች ይናገሩት የነበረው ይህን ተጠቅመው ሌሎችም ቢመጡ ጥሩ አጋጣሚ ነው የሚሉም አሉ። ሌላ ነገር አሁን ቅድም የጠቀስከው ነገር የቀረም የሩቅም ጣላቶቻችን ያልካቸው ለምሳሌ እንደ ኤርትራ መንግስት አይነቱ እነዚህ ሰዎች ወደ ኢትዮጵያ ሲገቡ ከግብጽም አሁን አቶ ዮናታን ግብጽ ነው የኖሩት ለብዙ ዓመት እና እሳቸውም እዛ ሲመጡ የነዚህ ኢትዮጵያን በአጣብቅኝ ውስጥ ለመያዝ የሚፈልጉ መንግስታትም ቢሆኑ ሁለተኛ ጊዜ እንዲያስቡ ሊያደርጋቸው ይችላል። እንዳልከውም የሰዎቹ መምጣት ትልቅ ነገር ነው። ምንም ወዲያ በሰላማዊ መንገድ መታገል ማለትና ከሰላም ውጪ ታገላል ታግ ያሸንፋለሁ ማለት በጣም የከበደ ነው። በአሁኑ ጊዜ ዓለም ተለውጧል፣ እንደ ድሮ አይደለም አሁን እና በዚህ ሁኔታ ለመመለስ መፈለጋቸውና መግባታቸው በጣም ትልቅ ነገር ነው። እንግዲህ በሄዱበት እንደነዚህ አይነት ነገሮች እያጋጠሟቸው ነው። ሌሎቹም እንደዚሁ ቢከተሉና ሌሎቹም ድርጅቶች አውሮፓም ሆነ አሜሪካን ያሉ ወይንም ደግሞ አሁንም ኤርትራ ስር ያሉ ጥቁት አንድ 10 የሚሆኑ አሉ፣ እነሱም አንድ ላይ ሆኖ ለመግባት ቢፈልጉ ጥሩ ነው። እንግዲህ ይሄ ዋናው የህግ የበላይነት ነው። ሰዎች ለምን መጡ ሳይሆን የህግ የበላይነት መጠበቅ አለበት። አንዴ ከተሳተ ሁለተኛ ለመመለስ ለማስተካከል ያስቸግራል፣ አንዴ ህግ ከተበላሸ በኋላ እና እሱን በተመለከተ ነው። እንግዲህ ለማንኛቸውም የጀመሩትን ይሳካላቸው። ሁሉም ነገር እንዳለ ሆኖ ሰላምን የሚመጣበትን ነገር እንሄድበታል ነው። ወደ ኦህዴድ ስብሰባ 8ኛው ድርጅታዊ ስብሰባቸውን አካሄዱ። ጉባኤ ነው ስብሰባ ነው? እንደዚህ ድርጅታዊ ስብሰባ ነው።
ድርጅታዊ ስብሰባ ነው እንግዲህ፣
ጉባኤ አይደለም።
ድርጅታዊ ኮንፈረንስ
ኮንፈረንስ። እሺ፣
ብዙ ጊዜ ኮንፈረንስ ስብሰባ ጉባኤ የሚለው ነገር እኛ ሀገር
ይምታታል፣
እንደ ሲኖኒምስ ይጠቀሙበታል። ስለዚህ እንግዲህ ዜናዎቹ ኮንፈረንስ ስለሆነ የሚሉት ኮንፈረንስ ብለን ልንመስለው
እንችላለን። ይሄን በዚህ ስብሰባ ላይ ብዙ ውይይቶችን ተካሂዷል። በጣም በሚገርም ሁኔታ ወደ 1500 የሚሆኑ አባላቱን ሳይሆን ወደ 2000 የሚሆን አባላቱን አባሯል። ወደ 500 የሚሆኑ ካሉበት ደረጃ አቀንሷቸዋል። 1500 በላይ የሚሆኑትን ደግሞ ከስልጣናቸው አባሯቸዋል። ከስልጣናቸው እኔ ሁለት ነገሮች በኢትዮጵያ ፖለቲካ ውስጥ በኢትዮጵያ መንግስት አካባቢ እና በፓርቲዎች አካባቢ ያለ ነገር ከስልጣን ተባረሩ ብሏቸው ግን መልሶ ደግሞ በሌላ ስልጣን ውስጥ ያስቀምጧቸዋል። እንደዚህ ነው የተደረገው የኦፒዲዮ አሰራር ወይንስ ደግሞ በአጠቃላይ እናንተ አንፈልጋችሁም ልክ ድርጅቱን እንደተባረሩት አድርገው ነው ያባረሯቸው? እነዚህ ነገሮች አድርግና ምንድን ነው መሰረቱ ለእነዚህ ነገሮች ለእነዚህ ሰዎች መባረርስ ምንድን ነው መሰረቱ?
እንግዲህ ከመሰረቱ ይጀምርልን። መሰረቱ ከተሃድሶ በኋላ ያለውን የመንግስት አፈጻጸም ነው የገመገሙት እና ጠንካራ አመራሮች ባሉበትና የተሃድሶው መንፈስ የገባቸውና በዛ መንፈስ የሰሩ አካባቢዎች በጣም ብዙ ስኬቶች ተገኝተዋል። ሌሎች አካባቢዎች ደግሞ ምንም ለውጥ ያልመጣና የከፋ ችግር ያለባቸው ቦታዎች አሉ፣ ተሃድሶው በፍጹም ያልደረሰባቸው።
እሺ።
እና አሁን ይሄ በተሃድሶ የተጀመረው በጣም በቃ ምሬት የባሰባቸው ቦታዎች ሁሉ አሉ። የባሰ አሁን ኦቤን በጣም በተደጋጋሚ ያቀርበዋል የኦሮሚያ ብሮድካስት ኔትወርክ። የከፋ ወደ ባሰ የሄዱ አካባቢዎች አሉ። በሌላ በኩል ደግሞ የሚገርም መሻሻል እና በህዝብና በመንግስት መካከል መተማመን የተፈጠረባቸው ቦታዎች አሉ። እንግዲህ አሁን ዋናው የተሃድሶ በጥልቀት የመታደሱ አላማ እና አፈጻጸም ያልተሳካባቸው ቦታዎችን ነው የለዩት። እዛ ቦታ ጋር ያሉ አመራሮች ናቸው እነዚህ። እንግዲህ እንደ ሁኔታቸው 500ዎቹ ከደረጃ ዝቅ ብሎ ከደረጃ ዝቅ ማለት ማለት ለምሳሌ የወረዳ አስተዳዳሪ ከነበረ የካቢኔ አባል ሊሆን ይችላል። ምናልባት እንደ ባለሙያ ከሆነ ሰውዬ በሙያ እንዲሰራ ማድረግ ሊሆን ይችላል። ወደ ቀበሌ ደረጃ ሊሆን ይችላል። 500ዎቹ ከደረጃቸው ዝቅ የተደረጉ ናቸው። በተሰጠ ኃላፊነት ቦታ ላይ መስራት ስላልቻል ይሄ ከፍተኛ ኃላፊነትን ቦታ ለሚችል ልቀት ማለት ነው እና ሌላ ሊሰራበት ወደሚችልበት ዝቅ ያለ ቦታ መውሰድ ነው። ይሄ በአብዛኛው ከአመለካከት ችግር ወይም ደግሞ ከኪራይ ሰብሳቢነት ሳይሆን ከብቃት ማነስ ጋር የተገናኘ ሲሆን ነው። የብቃት ማነስ በራሱ ጥፋት አይደለም፣ የመደበው ሰው ነው እንደውም በትክክል ያላየው። ስለዚህ በደንብ ደረጃ ዝቅ ማድረግ ነው እና ከብቃት ማነስ ጋር ሲገናኝ ደረጃ ዝቅ የሚደረገው ሶስት ሺህ ያህሉ ጭራሽ
ከድርጅቱ
አባልነት ተወሰናበታል። እና ይሄ በጣም ከባድ ነው። ራሱ ድርጅቱ በቃ ድርጅቱ ነው የፈረዛቸው። ስለዚህ ሌላ ቦታ ጋር መሾም የሚባልም ነገር
የላቸውም።
ምክንያቱም ድርጅቱ ሲሾም ኮሚቴ ያስፈጽሙልኛል ብሎ የሚሾመው ከአባላቱ መካከል ነው። ከስልጣናቸው ብቻ ሳይሆን ከአባላቱ ከአባልነትም ስለሆነ ያበረራቸው ወደ ቦታቸው ማለት ነው። ስለዚህ ሌላ ቦታ ደግሞ ሌላ ነገር ሆኖ ይሾማሉ ሊባል አይችልም። እርግጥ እንደ ሲቪል ሰርቫንት አባል ሳይሆኑ ሲማንኛውም ሲቪል ሰርቪስ ስራ ላይ ሊሰማሩ ይችላሉ። ሌላ ሁለት ሺህ ያህልም ላይ እንደዚሁ ከድርጅት የማባረር ሳይሆን ከኃላፊነት የማንሳት እርምጃ ተወስዷል። እንግዲህ እነዚህ ከኃላፊነት የተነሱ ሰዎች የድርጅቱ አባል ናቸው፣ እንደ ሁኔታው መሻሻል ሊያሳዩ ይችላሉ። ስለዚህ ሌላ ቦታ ተመድበው ሊታዩ ይችላሉ። ኃላፊነት ተነሱ እንጂ ከድርጅት አልተባረሩም፣ ከደረጃም ዝቅ አልተደረጉም። ግን አሁን ለጊዜው የትኛውን ቦታ ጋር ልትሆኑ አትችሉም ብሎት አድርገው ነው የሚያሳያቸው። እንደ ሁኔታው የሚመደቡ ሊኖሩ ይችላሉ። ምናልባት በቃ ከኃላፊነት ቦታ ውጪ ተደርገው የሚቆዩ ናቸው። ይህ ትልቅ እርምጃ ነው። መሰረቱ የጥምቀት የመታደሱ እርምጃ በትክክል መፈጸምና አለመፈጸም፣ የህዝብ ብሶት እና ቅሬታ ጥያቄ መመለስና አለመመለስ መነሻ ያደረገ ነው።
ከዚሁ በስብሰባው ማጠናቀቂያ ያወጡት የአቋም መግለጫ አለ። እንደው አንኳር ነው ብለህ የምትለው የኦህዴድ በተደጋጋሚ አንድ አይነት ነው ብዙዎቹ የሚያወጡት መግለጫዎች። የኦህዴድ አሁን ያለው ኮንፈረንስ በኋላ ምንድን ነው አንኳር ነው ብለህ የምትለው ካወጣው መግለጫ ውስጥ?
እሺ፣ እንግዲህ ከሰዓትም አኳያ አንድ ሁለት ነገር ላንሳለን። አንደኛ የድርጅት ጥንካሬ ላይ ነው። የድርጅቱን የውስጥ ጥንካሬ የበለጠ ማጎልበት ነው እና ለዚህ ችግር የሆኑ ነገሮች አሉ ድርጅት ውስጥ። እንግዲህ ሁሉም የድርጅት ውስጥ ያሉ ሰዎች ኦሮሞ ቢሆኑም ሰው በሰፈርም ያደላል። የእኔ ሰፈርና የዛኛው ሰፈር አለ እና የድርጅት ውስጥ በአካባቢያዊነት፣ በጎሰኝነትና በጎጠኝነት፣ በሃይማኖት የመከፋፈልና የአስተሳሰብ አንድነት ችግር ይታያል። ይህ ከድሮም ጀምሮ ድርጅት ውስጥ የነበረ ችግር ነው። በተለይ ወደታች ወደ ወረዳ ምናምን ስትወርድ ያስፈራል። አሁን እዚህ ሰበታ ስትሄድ የወለጋ ልጆች፣ የቶሌ ልጆች፣ የሶዶ ልጆች የምናምን የሚባሉ የየራሳቸው አለ። ሁሉም ለየራሱ እየጠራ ለሀገሩ ልጆች ነው የሚሰጠው። ሁሉም ኦሮሞዎች ናቸው። የሶዶ ልጆች ለሶዶ ልጆች ወገኖች መሬት ይሰጣሉ። የወለጋዎቹ ለወለጋ ይሰጣሉ። የዚህ የቶሌ ልጆች እና የሶዶ ልጆች አንድ አይነት ናቸው። ሶዶዎች ናቸው። ቶሌዎች የምራሳቸው ሰደን ሶዶ የሚባል ሶዶ ጉራጌው እንዳይመስል ሰደን ሶዶ የሚባል የኦሮሞ ጎሳ አለ እና እንደዚህ አይነት ነገር ይታያል። ይሄ ነገር ድርጅት ውስጥ በፊትም እዛ ባሌ የሚያለው አይቼዋለሁ። ይህንን ነገር በተለይ እዛ አካባቢ ደግሞ በሃይማኖት ነበር የነበረው። አንድ የወሊሶ ልጅ አሁን ቦታውን አልጠራለህም ብቻ አንድ መምሪያ ኃላፊ ሆኖ ተሾሞ እንዴት ከዛ የመጣ ይሾማል የባሌ ልጆች ሳይሾሙ ብሎ ትልቅ አተካሮ ተፈጥሮ በኋላ ልጁም ጎበዝ ተመራማሪም ነገር ነበር። ሳይንቲስትም ነው፣ ሳይንስ ተማሪ ነው። በኋላ ወደ ግብርና ምርምር ኢንስቲትዩት የሄደበት ሁኔታ ሁሉ አለና ይሄ የቆየ ድርጅት ውስጥ ያለ ችግር ነው። ለድርጅታዊ አንድነታቸው ትልቅ ችግር ነው እና እዚህ ላይ አንደኛ አቋም የያዙ ውስጥ የውስጥ ጥንካሬና የአመለካከትና የአስተሳሰብ አንድነት እንዲኖር ለማድረግ ይሄ አካባቢያዊ ሃይማኖትና በጎጠኝነት የመከፋፈልን ነገር በጽኑ እንዋጋለን የሚል በጋራ አቋም የያዙበት ነው። ሌላው ከዚህ ከሀገራዊ አንድነት ከሀገር አንድነት ጋር የተገናኘ ነው። የፖለቲካ ምህዳሩ ሰፍቶ የአብሮነትና ሀገራዊ ስሜት እንዲያድግ በዚህም የህብረ ብሔራዊ አንድነት እንዲጠናከር እና በዚህ ህብረ ብሔራዊ አንድነት ለጋራ ልማትና ለሀገር አንድነት እናገለግላለን የሚለው ይህ ትልቅ ነገር ነው። ብዙ ጊዜ ከዚህ ቀደም ድርጅቶችና ክልሎች አቋም ሲይዙ በዛው በክልላቸውና በዛው በብሔራዊ ድርጅታቸው ላይ ነበር የሚያተኩሩት። አሁን ግን
ከዛ ወጣ ብሎ
ለሀገራዊ አንድነት እንሰራለን። ይሄ ሀገራዊ አንድነት ላይ ተመስርተን ደግሞ በጋራ ሀገራዊ ልማትና ሰላም እንሰራለን ወደሚል ነገር እየተነ ከዚህ ከድርጅት ቀፎ የመውጣት ነገርንም ስለሚያሳይ ይሄ በጣም ስንጓጓለት የነበረ ነገር ነው። የብሔራዊ መብትና ነጻነት ላይ ብዙ ሰርተናል። እዛ ላይ ስኬታማ ነን። ግን የሀገር አንድነት ቦታ ላይ ክፍተት ይታያል ብለን እናንተም ከዚህ በፊት በተደጋጋሚ አንስተናል
ብዙ ጊዜ።
እና ሌላውን ክልል የማያውቅ የኦሮሞ ልጅ፣ ሌላውን ክልል የማያውቅ የሲዳማ ልጅ፣ ሌላውን ክልል የማያውቅ የሶማሌ ልጅ እጅስ እየተፈጠረ በየራሳቸው ቀፎ ውስጥ የቀሩበት ሁኔታ ስላለ እንደዚህ በሀገር አቀፍ ደረጃ ለሀገራዊ አንድነት እና ለሀገራዊ ልማት በድርጅት ውስጥ አቋም ሲያስታይ ከነበረው ነገር የመጣ ለውጥ መኖሩን ያሳያል። ይህንንም እንደ ትልቅ ነገር ነው ያየው። ሌላ በዚህ እስካሁን በተገኙት ውጤቶች እና እስካሁን በተደረገው ትግል የተገኙት ፖለቲካዊ ውሳኔዎችን መተግበርና የሀገሪቱን እና የክልሉን የህዳሴ ጉዞ የሚለው ነገር በፊት የተጀመረ ነው። አሁንም ይሄ የህዳሴ ጉዞ የሚለው መንፈስ እንዳልጠፋ መሆኑን የሚያሳይ ስለሆነ ይህንን ስለተሰው የህዳሴውን ጉዞ ለአንድም ሰከንድ ሳይደነቀፍ በስኬት እንዲጓዝ ለማድረግ ዝግጁ ነን የሚል ነው። እነዚህ ናቸው እንግዲህ ከአስራ አንዱ ትኩረት የሳቡት። ሌሎቹ ሁልጊዜ የሚወጡ የአቋም መግለጫዎች ላይ ያሉ ስለሆኑ ብዙም ማንሳት አያስፈልግም።
ጥሩ። እንግዲህ ብዙ ባለፉት ሁለት ሳምንት ትንሽ የሰላምና መረጋጋትን ተወት አድርገው ነው ነበረ። ነገር ግን አሁን በኦሮሚያ ክልል በሆዴድም ከአነበብኩት ውስጥ በጽሁፍ ደረጃ ወይም ደግሞ በአቋም ደረጃ የወሰዱበትን ነገር አላቅም። ኦሮሚያ ቄለም ወለጋ አካባቢ የጭናክስ ግጭት እንዲሁም ደግሞ አሁን ደግሞ ጭናክሰን እነዚህ ግጭቶች ደግሞ አሁን እየተበራከቱ መጣል። በጣም በሚያሳዝንና በሚያሳፍር ሁኔታ ደግሞ የስፖርት ሜዳዎቻችን የጦር ማዕከል እየሆኑ መጥተዋል። በትላንትና ሁለት የተቀሰቀሰው በዛሬው ሁለት የቀጠለው በወልቂጤ አካባቢ ወደ 10 ቤቶች ተቃጥሏል። አንድ ሁለት መኪናዎች የተቃጠሉ ፎቶዎችን ማይቻለው ከቤት ከመውጣት በፊት ዛሬ ወዴት እየሄድን ነው? ወዴትስ እያመራን ነው? የአመራሩ የክልል አመራሮች የሚናገሩት ሌላ ነው። ተፈናቀለን ወንደም ተጎዳን የሚሉ ሰዎች የሚናገሩት ሌላ ነው። ሁሉም እየተነሳ በግለሰብ ማመከኘት እየፈለገ ነው። እኔ እቺ ሀገር ሰላም መጣች ስትባል ሰላሟን የሚያደፈርሱም ነገሮችን እያየሁበት እያለና ነው። አሁን በዚች ባለችን ሰዓት ባለችን ጥቂት ደቂቃዎች እንዴት ታየዋለህ? እንዴትስ ትመለከተዋለህ ነው?
እሺ፣ እንግዲህ የዚህ የጭናክሰን አካባቢ ያለው ግጭት በኦሮሚያና በሶማሌ አዋሳኝ አካባቢ ያለው ግጭት ነው። እንግዲህ ከሆነም ብቻ ወደ 14 ሰዎች እንደሞቱ ነው የሚነገረው። ይሄ እንግዲህ ወደ 2009 ላይ የጀመረ ነው። አሁን ወደ 2 ዓመት የሆነው ነው።
ትክክል።
የዚህ አካባቢ ነገር ምንም መጨበጫው የጠፋ ነው። እንግዲህ የዚህ አካባቢ ግጭት መነሳቱን የክልሉ ሚዲያዎችም ኦቢኤንም ባለፈው አውርተታል። በኋላ ግን ብዙ ማራገብ ስላልፈለጉ ይመስለኛል። አንዳንድ ጊዜ አንድ ነገር እውነት ስለሆነ ብቻ ሳይሆን የምታወራው የማውራት ኮንስኮንሱ ምንድን ነው? ኦብጀክቲቪቲ ብቻውን ምንም ጥቅም የለውም። ኮንስኮንሱ መጥፎ ከሆነ ባታወራው ነው የሚሻለው። መጀመሪያ ሰሞን ሚዲያ የኦቢኤን አውርቶት ነበር፣ በኋላ ግን ብዙም ትኩረት አልሰጡትም። ለጊዜዎች ለኮሚኒኬሽን ኃላፊዎችም ሲደውሉ ዝም የሚሏቸው ነገሩን ስለማያውቁት ሳይሆን ማውራቱ ኮንስኮንሱ መጥፎ ይሆናል ብለው ስላሰቡ ነው የሚመስለኝ። እንግዲህ የዚህ አካባቢ ግጭት በጣም ትንሽ የሚያሳስብ ነው። ሌላም እንግዲህ በዚህ በኦሮሚያ ውስጥ ሌላም አካባቢ እንደዚህ ግጭቶች አሉ። አሁን እየበረደ እየመጣ ቢመስልም አልፎ ባለፈውም በቅርቡም እንደዚህ የተነኳኳኮሱ ይመስለኛል። በዚህ በምዕራብ በጉጂ በኩል በኦሮሞና በዚህ በጌዲዮ መካከል ያለውን እንደዚህ የሰከነ ይመስላል እንጂ አንዳንዴ ብቅ የሚልበት ሁኔታ አለ። እነዚህ ነገሮች አሳሳቢ ነገሮች ናቸው። አሁን እዚህ የክልሉ ባደረገው ስብሰባ ላይ ተነስቶ ነበር እንደዚህ ያሉ በተለይ ከወሰን ጋር በተገናኘ የሚነሱ ግጭቶች የሚል ነገር ተነስቶ፣ አይ ከወሰን ጋር የተገናኘ የህዝብ ለህዝብ ግጭት አይደለም የግለሰቦች ጉዳይ ነው በሚል ነው እንግዲህ በሚዲያ እንዳወጣልን ነው ኮንፈረንሱ ላይ የኦፒዲዮ በግለሰቦች ደረጃ የሚነሳ ነው ብሎ ያለፈው እንደሆነ ነው ሚዲያዎች የነገሩን። እንግዲህ ይሄ እውነት ከሆነ እንደ ግለሰቦች ልጅት ተወስቶ ከሆነ ትንሽ አሳሳቢ ነው። ምክንያቱም
አይመስልም
በግለሰብ ደረጃ እንደዚህ ያለማቋረጥ ህዝብ ለህዝብ የሚመስል ገጽታ ያለው በትጥቅ የታጀበ ኮንሲስተንት የሆነ ጥቃቶች ሲዘነዘሩ አታይም። በግለሰብ ደረጃ ቢሆን አንድ ኢንሲደንት ላይ ይፈጠራል፣ ከዛ በኋላ የሚጠፋ ነው የሚሆነው። ይሄ ግን በጣም ተከታታይ ነው። ቀጥታ ሲባል ይመስላል እዚህ ጋር ሰከነ ተግባቡ ስትል ሌላ ሱስ የሆነ ቦታ ላይ ሄዶ ይመስላል። በታጣቂ የሚፈጸም ነው። እነዚህ ታጣቂዎች ምን ይሉ ምን በግልጽ አይታወቅም። ሚዲያዎች እንደፈለጉ ስለሚያወሩ ግማሹ ልዩ ኃይሉ የሶማሌ ልዩ ኃይሉ ነው ይላል። እንደዚህ አይነት ነገሮች አሉና ይህን የግለሰብ ነው ብሎ መውሰድ ትንሽ ሁኔታውን ዝቅ ባልሆነ መልክ የመረዳት ነገር ይመስለኛል። እርግጥ የህዝብ ለህዝብ ግጭት አይደለም። የኦሮሞና የሶማሌ ህዝብ እንዳልተጋጨ በደንብ አውቀዋለሁ። ስለዚህ በተወሰነ ደረጃ አካባቢዎቹንም ብዙ ባላውቀውም በተለይ ወደታቸው ደግሞ እያለ ያለውን አውቀዋለሁኝ እና አብሬያቸውም የተወሰነ ጊዜ ለወራት ያህል ኖሮ ያለን በጣም በሰላም የሚኖሩ በጣም የሚግባቡ የጋራ ጉዳያቸው ሲኖር አብረው የሚቀመጡ በሽምግልና የሚቀመጡ ናቸው። ለምሳሌ ኢህአዴግ የገባ ጊዜ እዛ አካባቢ ነበርኩና መንግስት በጠፋበትና የሁሉ ስደተኛ በዚህ አካባቢ ሲጎርፍ በነበረበት ጊዜ ሞያሌ ላይ ትልቅ ስብሰባ ነበረ። መንግስት አይደለም የጠራው፣ የሀገር ሽማግሌዎች ናቸው የተሰበሰቡት። እዛ ጋር ሲሰበሰቡ የኦሮሞና የምናምን ተብሎ አይደለም የአካባቢያችን ሰላም እና ደህንነት እንዴት ይጠበቅ ተብሎ ሁለቱም አንድ ላይ ነው የተሰበሰቡ። በዚህ ደረጃ ሲኖር የኖረ ህዝብ አሁን እንዳልተጋጨ እርስ በርሱ ቢጋጭም እንኳን ግጭትን መፍታት የማይችል ሆኖ አይታየኝም። እንደሚፈቱበት ስርዓት አላቸው። በተደጋጋሚ ነው የምነግረው፣ ቋሚ ካውንስል አለ ግጭቶች የሚፈቱበት። አሁን ምንድን ነው የሚለውን ስናየው እኔ ምንድን ነው የሚመስለኝ ሌላ አንድ ግጭት የሚፈልግ ቡድን አለ፣ በህቡ የሚንቀሳቀስ እዚህ ጋር ሲበርድ ሌላ ቦታ ሶስት ቦታ እየፈለገ ግጭቶች ሊፈጥሩ የሚችሉ ነገሮችን ሆን ብሎ እያከታተለ ጥርጣሬዎችን እየፈጠረ የሚንቀሳቀስ ቡድን ስላለ አንድ በህቡ የሚንቀሳቀስ ቡድን አለ የሚለው ጥርጣሬ በመንግስትም በድርጅትም በክልሉ መንግስትም ልብ ውስጥ ሊያድር ይገባል ነው የምለው። ሌላ የዚህ የተፈናቃዮች ጉዳይ እንግዲህ እንዴት እንደው የኛ ሚዲያ ኮሳሳ ሚዲያ በሬዲዮ ጣቢያውም በትግል የምትከፍል ሆና ነው እንጂ እንደ አበላአለፍሮ ምስቀል ቆይቼ ባጠናሁትና አማራውንም ኦሮሞውንም ባነጋገርኩበት ያልኩት ደግሞ እዚህ የቄለም ወለጋ ጉዳይ ነው። እንግዲህ ሰምተዋል ሚዲያዎች ሲሆን የክልሉ መንግስት ሲያወራ የአካባቢ ሰዎች ሲያወሩ ኧረ ምንም ነገር የለም ነው የሚሉት። እዛ ቡኖ ቤደሌ ላይ የተቀሰቀሰውን ፈርቶ የሄዱ ሰዎች አሉ። ይመለሱ ጋር ብለን ሲጠብቃቸው እስካሁን ድረስ አልመጡም። ከዛ በኋላ ሀገር ሽማግሌዎች ተሰብስበው መሬታቸው ማንም እንዳይነካ አንዳንድ ሰዎች መሬት ጾም ሲያድርም ደግሞ ካልተመለሱ ቀድሞ ለመያዝ በመፈለግ ስሜት ወደዛ ሲሄዱ የለም ሲመለሱ የሚያርሱ ሰው ማንም እንዳይነካባቸው። እንዲሁም የዝናብ ጊዜ ስለደረሰ ይሄ የዝናብ ጊዜ ላይ እንዴት ነው መታችሁ ማታርሱት ብለው መልዕክት እንደላኩባቸው ሁሉ ነው ክልል አካባቢ ሚሰማው። ምንም የተቃጠለ ቤትም የለ የወደመም የለም። እዛ አማራ ክልል ሆኖ ደግሞ እነዚህ ስማችን እንዳይገለጽ እያሉ የሚያወሩት ሰዎች ሌላ ነገር ነው የሚያወሩት። ስለዚህ ለዚህ ከቤንሻንጉል ተፈናቀል ነው ብሎ ባህር ዳር የተቀመጡትም ጉዳይ ነው ወይ? የቤንሻንጉል ክልልና እዛ አካባቢ የሚኖሩ ሰው ነው ነው በዚህ አሁን ቄለም ወለጋ ሌሎች ብዙ አማራዎች ያን የሰፈሩ አሉ። ከዛ ቀደምም አብረው ተዋህደ ሲኖሩ የነበሩ አማራዎች አሉ። ቤንሻንጉልም እንደዛው ነው። ምንድን ነው እዚህ መካከል ላይ እንደዚህ ውዥንብር የሆነ ነገር የተፈጠረው ለምንድን ነው ነው? ስለዚህ እኛውንም እንደ ዋዛ መታየት የለበትም ነው የምለው።
የክልል መንግስታትም ሆነ የፌዴራል መንግስት ግልጽ ባለመልኩ ወጥቶ የተናገረበትም ነገር የለም። ይሄ ምልክ የተደበሰበሰ ነገር ያለ ይመስለኛል። እኔ ከእኔ ስመለከተው እኔ የራሴን አንቁጭ ስመለከተው ነገሮች በሰላማዊ መንገድ እየሄዱ ሰላም ይፈጠራል የሚባልበት ደረጃ ላይ የደረስንበት ነው። ከፍርሃት ወጥተን አሁን ብዙ ነገሮችን ለማየት ለማሰብ የቻልንበት ደረጃ ላይ ያለን። ነገር ግን ይሄ ነገር ደግሞ ከተካሄደ በተለያዩ በተለይ ሶስት አራት የሆኑ ውጭም ውስጥም ያሉ የፖለቲካ ድርጅቶቻችን ይሄ የሽግግር መንግስት ስር ነቀል ለውጥ የሽግግር መንግስት የሚለውን ነገሩን ለማካሄድ የሚደረጉ ትንኮሳዎች ያሉም ይመስለኛል። ይሄ በውስጥ ባሉ ኃይሎችና በውጭ ተባባሪዎችም አብሮ ያለ ነገር ያለም ይመስለኛል። ምክንያቱም የመድረክን መግለጫ የሰማያዊ መግለጫን በተመለከተ አሁን ደግሞ ውጭ እነስክንድር የሚያወሩት ነገር ስትመለከቱ ሌሎችም ነግድ ሞሰባቶችን እንግዲህ ካሉ ነው ምልክ በወረቀትን እንቀበላቸውና አሉ ብለን እንኳን ስማቸውን ጠርተን ምንላቸው ድርጅቶች እነዚህ ድርጅቶች ስር ነቀል ለውጥ መሆን አለበት እንጂ ጥገ እነሱ የሚሉት ጥገናዊ ለውጥ ነው የሚሉት ጥገናዊ ለውጥ መሆን የለበትም የሚል ሂደት አላቸው ምናልባት ከእንደዚህ አይነት ነገር ጋራ ድህነት እስካለብህ ጊዜ ድረስ በገንዘብ ብዙ ነገሮች ማማመል ትችላለህ ማታለል ትችላለህ ማለት እንዴት ነው የተራበን ሰው ምግብ ከሰጣህለው ብለህ ካልቀለ ከገባህለት እንኳን ሄዶ መረበሽ ይቀርና ለጥይት ደረቱን የሚሰጥም ያለም ህብረተሰብ ይወጣት ማመለካከት ያለበት ሁኔታዎች አሉና እነዚህንስ እንዴት ታያቸዋለህ ምናልባት ከነዛ ሲመነጭልው ምክንያት መስጠትና ተጠያቂነትን ካንደኛ ወደ አንደኛው ለማስተላለፍ ፈልግ ያደለም ይሄንን ጠይቀህ ግን እንዶ ነገሩን ስትመለከቱ በሁለቱም በኩል በመንግስትም ድክመቶች በነዛኞችም ፍላጎቶች በመሐል አርግና እንዴት ነው እነዚህ ነገር የምታያቸው አጠር ባለ መልኩ ሰዓታችን ያለቀች ነች
እሺ በጣም ባጭሩ አዎ እንግዲህ የሽግግር መንግስት ይመስረት ይሄ የትራቂ አሁን ያለው ጥገና ያስፈልግም የሚሉ ሰዎች አሉ በሌላ በኩል ደግሞ እነሱ እንደዚህ ያሉ በሚጮህበት ጊዜ በዝብላ በመንግስት መካከል መተማመን ተፈጥሯል ከጊዜ ወደ ጊዜ ህዝቡ በኢትዮጵያዊነት እንዲኮራና ተስፋ እንዲያደርግ የሚያደርጉ ነገሮች ነው እየተሰሩ ያሉት ሰላምና መረጋጋት እየሰፈነ ነው ይሄ ሁኔታ የሽግግር መንግስት ይመስረት ስር ነቀል ለውጥ ይምጣ ለሚሉ ሰዎች ድምጻቸውን እያሰለለባቸው መጥቷል ይሄ የሰለለ ድምጽ ሊሰማ የሚችለው ይሄ መንግስት አገሪቷን ማስተዳደር አልቻለም የሚያስብል ውከትና ግርግር ሲኖር ውከትና ግርግር ሲኖር ህዝብ ተስፋ ይቆርጣል መንግስት ህዝብ በመንግስት ላይ ተስፋ ይቆርጣል በመንግስትና በህዝብ መካከል ያለው መተማመን ይጠፋል መንግስት አገሪቷን ማስተዳደር አልቻለም የሚል ነገር ስለሚፈጠር ህዝብ ሌላ ደግሞ ሰላምና መረጋጋቱን የሚያመጣለትን አማራጭ ፍለጋ ይሄዳል እና አሁን ያለው ነገር ስጋት የፈጠረባቸው ሰዎች መንግስት አቅቶታል የሚለው እውነት እንዲሆንላቸው የሚያደርጉት ሆኖ ነው የሚታየኝ ለዚህ ነው እንዴ የግለሰቦች የሚፈጥሩት ነው የእግር ኳስ ቲሞዎች መካከል የተፈጠረ ግጭት ነው ይላል በዋዛ ማለፍ ሳይሆን አዎ በህቡ የሚሰራ ነገር ስለሆነ እንደውም በርካታ ሰዎች እየተፈታ በዚህ የተፈጠረው ጥሩ ስሜት ባለበት ሁኔታ ተጠርጣሪ ብሎ ሰዎችን አጋብሶ ማሰር የሚፍጥሩ ስሜት እንደማይፈጥር ይስማኛል ያም ሆኖ ግን ቢያንስ ህዝቡ የሚደረገው ነገር ይሄ አሁን የተገኘውን ሰላም ለማጥፋትና ምናልባት ስምልስልን ወጣ የማንችልበት ሁኔታ ውስጥ ሊከተል የሚችል በተወሰነ ቡድን የሚሰራ መሆኑን እንዲያውቅ መንግስት የፖለቲካ ስራ መስራት አለበት ሚዲያዎች እዚህ ላይ መስራት አለባቸው ኮሙኒኬተሮች እዚህ ላይ ስራ መስራት አለባቸው ብዬ አስባለሁ
በጣም ነው ማመሰግን ሰዓታችን እዚህ ስላልቃለች ምክንያቱም ከስር አንድ ምልክት እየሰማሁበት ነውና ለዛሬ ስለተብብር በጣም አመሰግናለሁ በሚቀጥለው ሳምንት ፕሮግራማችን ላይ ደግሞ እንደዚሁ ሳፋር ጋር ደግሞ እንጓያይበታል ለዛሬው ግን አመሰግናለሁ አድማጮች ይህ የምታዳምጡት የኢትዮጵያ ድምጽ የሬዲዮ አገልግሎት በየሳምንቱ ሮቡ የሚያስተላልፈውን ሀገር በሰማይ ሰኒ ሳምንታዊ ዝግጅታችን ነው ስላዳመጣችሁን እያመሰግን በተጨማሪ ፕሮግራማችን ለመከታተል በደረገጣችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ስላላችሁ እስከሚቀጥለው ሳምንት ድረስ ለሀገራችን ሰላም ፍቅር ደስታ ብልጽግና አብሮነት ደህና ሁኑ
ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም